ካለፉት ጥቂት ዓመታት ወዲህ ከሚታየውም ሆነ ከሚሰማው አኳያ በኢትዮጵያ ያለው ሙስና በእጅጉ የሚያስደነግጥ ነው ሲሉ አንድ በፌደራሉ የስነ ምግባርና የጸረ ሙስና ኮሚሽን ከፍተኛ የሥራ አመራር ለአሜሪካ ድምጽ ተናገሩ። ያለውን ችግር ለመፍታት ተቀዳሚውና ዋናው ጉዳይ የፖለቲካ አመራሩ ሙስናን ለመዋጋት ያለው ቁርጠኝነትና በተግባርም የሚወስዳቸው እርምጃዎች እንደሆኑም አስገንዝበዋል። መለስካቸው አማሃ ነው በኮሚሽኑ የሙስና መከላከል ዲሬክተር አቶ አክሊሉ ሙልጌታን ያነጋገረው።
ግሎባል ፋይናንሻል ኢንቴግሪቲ የተሰኘ አንድ ዓለም አቀፍ ተቋም እንደገመተው እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2014 ወይም በእኛ አቆጣጠር ከ1997 እስከ 2006 ዓ.ም ድረስ ከኢትዮጵያ በየዓመቱ ከ1.6 እስከ 3.1 ቢሊዮን የአሜሪካ ዶላር ህገወጥ በሆነ መንገድ ሲወጣ ቆይቷል። አሁንም እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓ.ም እስከ 2012 ማለትም ባለፉት 42 ዓመታት ውስጥ ማለት ነው ካፒታል በማሸሽ አገሪቱ 31 ቢሊዮን ዶላር አጣለች። አንዳንድ የምጣኔ ሀብት ተመራማሪዎች ይህ ሀብት የአገሪቱን አማካይ የምጣኔ ሀብት እድገት በ2.2% ዝቅ አድርጎታል ይላሉ። ይህ ታዲያ ከ2001 ዓ.ም እስከ 2013 ዓ.ም ባሉት ዓመታት የሸሸውን ሀብት በማስላት ብቻ ነው። ከዚህም በላይ ይህ ሀብት በኢትዮጵያ ውስጥ ቀርቶ ቢሆን ድህነትን በአማካይ በ2.5% መቀነስ በተቻለ ነበር ሲሉ ባለሙያዎቹ ይተቻሉ። በዚህ ምክንያት ኢትዮጵያ በአፍሪካ ውስጥ ህገወጥ በሆነ መንገድ ሀብታቸው ከሀገር ከሚወጣባቸው ወይም ከሚሸሽባቸው በመጀመሪያ ደረጃ ከሚሰለፉ 10 ሀገሮች መካከል አንዷ ሆናለች። ይህ በሀገሪቱ እየተንሰራፋ ያለው የሙስና ወንጀል አንዱ ገጽታ ብቻ ነው። አቶ አክሊሉ ሙሉጌታን ይህን ወንጀል ለመከላከል ምን እያደረጋችሁ ነው አልኳቸው።
እንግዲህ ሙስና በዋናነት ከሀብት ብክነት ጋር የመንግስት የህዝብን ትልልቅ ሀብት ከማባከን ጋር ይያያዛል። ነገር ግን ከዚህ ሰፋ ያለም በሀገርን ህዝብን የሚጎዳ ችግር ነው። ይህን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው። ለመከላከል ተመራጩ አካሄድ የመከላከሉ ስራ ላይ የበለጠ ውጤታማ ሆኖ መሄድ ነው። ህግ ማስከበሩ ክፍልም የራሱ የሆነ ትልቅ አስተዋጽኦ እንዳለው ባይካድም፣ በመከላከሉ ስራ ስንል እንግዲህ አንደኛ የማህበረሰቡን አስተሳሰብ አመለካከት ግንባታ፣ ትውልድን በስነ ምግባር ተኮትኩቶ ታንጾ እንዲያድግ የማድረግ ስራዎች፣ ህብረተሰቡ ራሱን ከእንደነዚህ አይነት አገርና ህዝብን ከሚጎዱ ወንጀሎች ራሱን ጠብቆ የሚታዩ ችግሮችን ደግሞ በንቃት የሚታገል ጠንካራ የሆነ የጸረ ሙስና ትግሉ አቅም እንዲሆን የማድረግ ስራ በዚህ ኮሚሽን እየተሰራ ነው። ከማስተማር ስነ ምግባር ከመገንባት ጋር በተያያዘ ከዚህ ባለፈ አንዱ ለሙስና የሚያጋልጥ ወይም ደግሞ ሙስና ምቹ ሁኔታ የሚፈጥር ተብሎ የሚታሰበው የተቋማት አሰራር፣ የመንግስት ተቋማት አሰራር። በመንግስት ተቋማት አሰራር ውስጥ ቀልጣፋ፣ ግልጽነት ያለው፣ ተጠያቂነት ያለበት አሰራር መዘርጋት እስካልተቻለ ድረስ ሰዎችን በመቅጣት በመከታተል ብቻ ወንጀሉን መከላከል አንችልም እና ይህን ሲስተም ከተቋማት ጋር ሆኖ በማጥናት በጥናት ላይ ተመስርቶ እንዲዘረጋ የማድረግ ነው። ሌላው የመከላከል መሳሪያ አድርገን እየተጠቀምንበት ያለ ነው የሀብት ምዝገባና የሀብት ማሳወቅ ስርዓታችን። ይሄ በራሱ በመንግስት ተሿሚዎች፣ በመንግስት ሰራተኞች፣ ቁልፍ ቦታ ላይ ባለ መንግስት ሰራተኞች እና በህዝብ መካከል መተማመንን ከመፍጠር ጀምሮ አላስፈላጊ እና ህገወጥ የሆነ የሀብት ማካበት ፍላጎትን መከላከል መቅረብ ስለሚያስችል ሙስናን ከመከላከል አኳያ የራሱ የሆነ ጥቅም አለው። ከዛ በተጨማሪ ኢቨን ለኢንፎርስመንቱ ለህግ ማስፈጸሙን ደግሞ እንደ ግብአት ስለሚያገለግል እንደነዚህ አይነት ነገሮችን አጠናክሮ በመስራት ሙስናን ለመከላከል የሚያስችሉ ነገሮችን እያከናወነ ነው ያለው። በተለይ ደግሞ በተመረጡ ጉልህ ናቸው ብለን በምናስባቸው ተቋማትና ተግባራት ላይ
ትራንስፓረንሲ ኢንተርናሽናል የተባለ ዓለም አቀፍ ተቋም ባለፈው ዓመት ማለት 2018 ማለት ነው በ175 የዓለም ሀገሮች ባደረገው ጥናት የኢትዮጵያ ከፍ ያለ የሙስና ወንጀል ይፈጸምባቸዋል ተብለው ከሚገመቱት ሀገሮች አንዷ አድርጓታል። ከ175 ሀገሮች ወደ 114ኛ ደረጃ ላይ አስቀምጧታል። የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን ለዚህ ምላሽ ፍጹም ቢባል እንዴት ነው ማለት ነው?
እንግዲህ ትራንስፓረንሲ ኢንተርናሽናል ኢንዴክስ ብዙ መልኩ ጥያቄ ውስጥ የሚገቡ ነገሮች እንደተጠበቁ ሆኖ ምዘናው በተለያየ መልኩ ቀርቡበት ጥያቄዎች አሉ። ይህ እንደተጠበቀ ሆኖ ግን ትራንስፓረንሲ ኢንተርናሽናል ያስቀመጠው ምዘና ወሰድንም አልወሰድንም በተጨባጭ ግን አሁን በአገራችን የሚታየው እውነታ ባለፉት ቅርብ ዓመታት እንደዚህ ሊያስደነግጠን የሚችል ትልቅ የሆነ ልዩ ትኩረት የሚሻ ይህ ሙስናና ብልሹ አሰራር ችግር መኖሩ ለድፍረት መናገር ይቻላል። ከምናያቸው ከምንሰማቸው መረጃዎች በመነሳት ማለት ነው። ስለዚህ እኔ እንደ ግል እዚህ ኮሚሽን ውስጥ እንደሚሰራ አንድ ባለሙያ ይዤ ስራ ኃላፊ በዚህ መልኩ ነው የምረዳው። የትራንስፓረንሲ ኢንተርናሽናል የሙዘና ውጤት ደግሞ እንዳለ ስንወስደው ጥሩ ነው የሚያስብል አይደለም። ከ175 ሀገራት የምንሽከላቸው ሀገራት እንዳሉ እናውቃለን። ግን ከኛ ከከፉት ይልቅ ከኛ የተሻሉ ደግሞ ብዙ ሀገራት አሉ። በዚህ አንጻር ያለንበት ቦታ አሁን በፍጥነት ይሄን ችግር በአግባቡ ሰርተንበት መለወጥ መቻል አለብን። ካልሆነ ግን አደጋ ውስጥ ነው ያለን የሚለው ነገር ነው የሚያመለክተው።
ይህን ተግባራዊ ለማድረግ ኮሚሽኑ በአስቸኳይ ማድረግ ያለበት ነገር ምንድን ነው?
እንግዲህ የጸረ ሙስና ትግል በኮሚሽን ደረጃ ተደራጅተን እንኳን መስራት ከጀመርን እንደ ሀገር ውስጥ ወደ 20 ሚሊዮን ነው 18 ዓመት አልፎናል። ግን አንድ ሊስተመርበት የሚገባው ነገር የጸረ ሙስና ትግል በጸረ ሙስና ኮሚሽን እንቅስቃሴ የሚወሰን አይደለም፣ ወደፊት እንደሆነች የጸረ ሙስና ትግል በዋናነት በአመራሩ ተጨባጭ ኮሚትመንት ነው በቅድሚያ የሚወሰን።
የፖለቲካ አመራሩ ማለት
ነው። የፖለቲካ አመራሩ የጸረ ሙስና ኮሚሽኖች የዚህ አመራር መሳሪያዎች ናቸው። የፖለቲካ አመራሩ ሙስና የህዝብ ጠላት ነው፣ የሀገር ጠላት ነው፣ ሊወጋው ይገባል ብሎ በቁርጠኝነት ሲነሳ የሚተኩሰው በእነዚህ መሳሪያዎች ነው። እነዚህ መሳሪያዎች በራሳቸው አጥዋጽ ይኖራቸዋል እንጂ ወሳኝነት አይኖራቸውም። ባለፉት ጊዜያት በተወሰነ ደረጃ አሁን ላለንበት ሁኔታ አስተዋጽኦ ያደረገው በዚህ ዙሪያ የተፈጠሩ መጓደሎች ሊሆኑ እንደሚችሉ ገምታለሁ ቀደም ባሉት ጊዜያት። ስለዚህ የመጀመሪያው ነገር የፖለቲካ አመራሩ በተለይ ደግሞ አሁን ከለውጥ ወዲህ እየተባሉ ያሉ ነገሮች የበለጠ ተጠናክረው በአመራሩ ዘንድ መምጣት መቻል አለባቸው። ከዛ በመነጨ ይህን ተቋም በአግባቡ ሊሰራ የሚችል መሳሪያ በማድረግ ረገድ በዛ ደረጃ እንዲደራጅ ማድረግ፣ ጠቃሚና ጠንካራ መሳሪያቸው እንዲሆን ማድረግ ስራ ደግሞ መሰራት አለበት። ያ ማለት ምንድነው? በአደረጃጀት በአቅም የበለጠ ነጻነትና አቅም ኖሮ ሊሰራ የሚችልበት ሁኔታ መመቻቸት መቻል አለበት። እነዚህ ነገሮች ሲቀናጁ ሌሎች ፋክተሮችም ይሄ ሚዲያውም ሌላውም ነገር ሲያግዘው የበለጠ ውጤታማ መሆን ይቻላል የሚል እንትን ያለ።
ከአቶ አክሊሉ ሙሉጌታ ጋር ያደረግነው ቆይታ በዚህ ብቻ የተወሰነ አልነበረም። ቀሪውና ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።